ሰላም ጤና ስትልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? የኢሮብ ምሽት 2015 የጋቢና ዜና መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። ከአሁን ሰዓት ጀምሮ ከኛ ጋር ከቆያችሁ ከምትሰማቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
ሶስታም በታች ቱርብቄፕ የሚባል ጨዋታ ላይ ሁለተኛው አኝ ጨረስ እዛ ቀጣ ወደ ግብጽ ሄድን። ቤላይ ቡድን ኦኪዬ ለአፍሪካ ሻምፒዮን እዛ ላይ ውጤት አልመጣም ወድቄ ነበረ።
ኢትዮጵያዊው ብስክሌተኛ ኪያ ጀማል ተቀማጭነቱን በስፔን ላደረገው ኤጁኬሽን ፈርስት ለተባለ የአሜሪካ የብስክሌት ቡድን ጋር ተፈራርሟል። በዚህ ጉዳይ በመሽቱ ዘገባ ይኖረናል። በሌላ በኩል ደግሞ ከፍተኛ የትምህርት ተቋማት ውስጥ ያለው የመማከር ሁኔታ ምን ይመስላል ስንል የተማሪዎችን አስተያየት ለመስማት በስልክ መስመራችን ላይ ሁለት ተማሪዎችን በእንግድነት ይዘናል። ከነሱ ጋር የምናደርገው ውይይት የምሽቱን አብይ ሰዓት የሚወስድ ይሆናል። እንደገረመው መሰናዶውን የመራው ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ ዘጋቢዎች፣ የስቱዲዮ ባለሙያዎች እንዲሁም ደግሞ አዘጋጆች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ተማሪዎች ወደ ከፍተኛ የትምህርት ተቋማት ሲገቡ እጅግ ብዙ ነገሮች ግርታን ይፈጥሩባቸዋል። ከቤተሰብ መነጠል፣ ፍርሃት፣ ትምህርት ኮርሶችን ወይም ደግሞ የተለያዩ ኮርሶችን ለውጥ ማድረግ መፈለግ፣ የመኝታና ሌሎች ነገሮችም አካባቢና ለማወቅ ጨምሮ የተለያዩ ጉዳዮች ግርታ ውስጥና ግራ መጋባት ውስጥ ይፈቷቸዋል። እነዚህን ፍላጎቶች ታዲያ ለማሟላትና ለነዚህ ጉዳዮችም ምላሽ ለመስጠት የተለያዩ የከፍተኛ የትምህርት ተቋማት መማክርቶችን፣ የተማሪ ተማማክርቶችን፣ የትምህርት ቤት ፖሊሶችንና የዶርሚተሪ ኃላፊዎችን ይመድባሉ። ይሁንና ተማሪዎች በተለይም ደግሞ የትምህርት መማክርቶችን እንዴት ያገኛሉ? ከነሱስ ጋር ያላቸው ግንኙነትና ተሞክሮ ምን ይመስላል ስንል ሁለት የዲላ ዩኒቨርሲቲ ተማሪዎችን በእንግድነት ጋብዘናል። የመጀመሪያዋ እንግዳችን አያብስራ ለይኩን ትባላለች። ዘንድሮ ነው የተመረቀችው፣ 2014 ዓ.ም ላይ ከዲላ ዩኒቨርሲቲ ተመረቃለች። ሁለተኛዋ እንግዳችን ደግሞ ቤተማርያም አይተነው ትባላለች። ሶስተኛ አመት የዲላ ዩኒቨርሲቲ የስነልቦና ተማሪ ናት። ያብስራ፣ በመጀመሪያ በቅድሚያ ካብስራ ልጀምር። ያብስራ ጤና ስጠልኝ፣ እንደምን አመሸሽ?
እግዚአብሔር ይመስገን፣ እንዴት አመሻችሁ?
ሰላም አምሽተናል። ቤተ ማርያም አንቺስ እንደምን አመሸሽ? እኛም ደህና ነን። እጅግ አብዝቼ ነው ሁለታችሁም ስለተገኛችሁ የማመሰግነው። እንግዲህ ወደ ውይይቱ ነው የማልፈው። ወደ የመጀመሪያ ወደ ዩኒቨርሲቲ ስትገቡ የነበረው አቀባበል ምን ይመስላል? ከዩኒቨርሲቲ የተጠበቃችሁ ከዶርም ሊሆን ይችላል፣ በተለይም ደግሞ ከተማሪ መማክርትና ከተለያዩ ክለቦች የነበረው ምላሽ ምን ይመስላል? ከታላቅ ልጀምር። ያብስራ፣ አንድ አመትም ቢሆን ትበልጫታለሽ።
ሆነክ ነው መጀመሪያ ዩኒቨርሲቲ ጆይን ስናደርግ በ2010 ነው ዩኒቨርሲቲ ጆይን ያደረግኩት። ዩኒቨርሲቲ ጆይን ስናደርግ ምን አይነት ነገር ነበረ? ዌልካም ፕሮግራሞች ነበሩ። በእርግጥ ዌልካሞች የሚቀበሉን እንዴት እንኳን ደህና መጣችሁ ብለው ፍሬሽ ተማሪዎችን ዌልካም የሚሉ የተለያዩ የክበብ አባላት ነበሩ። የቻሪቲ ክበብ አባላት ከዲላ ዩኒቨርሲቲ ጋር በመተባበር የዌልካም ፕሮግራም ነበረ። ግን ያው ለመጀመሪያ ፍሬሽ ተማሪ ስንሆን ያው መደናገጡም አለ ያህንን ቦታ ለማወቅም እና የተያዙ ነገሮች ከመኖሩ የተነሳ ትንሽ ግር ይል ነበረ። ግን እንደዚህም እንደዛም ተብሎ በተለያዩ በቮለንተሪ ተማሪዎች ትብብር ዲላ ዩኒቨርሲቲ ጆይን ማድረግ ይችለናል ማለት ነው። እና የመጀመሪያ ላይ የነበረው ነገር የተለያዩ ክበባቶች በስነስርዓት ሲቀበል የመቀበል አይነት ሁኔታ ነበረ። ያን ያህል እንዳሁኑ ጠነከረ ነው ብዬ አላስብም።
አንቺ ነው የተቀበለሽ ማለት ነው? እሺ እሺ። ቤተ ማርያም፣ እስኪ አንቺ ተሞክሮ ምን ይመስላል? ለምሳሌ አንቺ የትምህርት ቤት የዶርሚተሪ ኃላፊዎችንም ሆነ የተማሪ መማክርቶችንም የምታወቅ እድሉ ነበርሽ ወይ? በመጀመሪያ ላይ የነበራችሁ አቀባበል እንዴት ነበር?
እሺ፣ እንደምናለሁ። እኔ 2013 ነበረ ወደዲላ ዩኒቨርሲቲ ገባነው። የዛኔ ዜናዋ ብዙ ክበባት እየተቀበሉ ነበረ። እንዳለች ሻ ቻሪቲዎች ነበሩ። በዛ ሰዓት ደግሞ ዜሮፕላንም መቀበል ጀምሮ ስለነበረ እኛ እዚህ በአጋጣሚ የተቀበሉ ዜሮፕላን አባላት ነበሩ። በጣም ደስ የሚልክ እንግዲ ነበር ያደረጉልን። ሻንጣችን ሲያስገብልን ግን ተማሪ መለኮች ጋር የሚገናኙ ግድል አልነበረ ለነበር ሰዓት ነበር። ከቤተሰቦች ጋር ያን ያህል ሪሌሽንሽፕ አልነበረኝም። ከነነዚ
እሺ እንደው እንደ ተማሪ ምናልባት ያብስራ ሁለታችሁም የዜሮ ፕላን አባል ናችሁ ግን ዜሮ ፕላን ብዙ ትምህርት ቤቶች ውስጥ ወይም ብዙ ከፍተኛ ትምህርት ተቋማት ውስጥ ያለ አይደለም እንዲሁም ደግሞ ሁሉም ተማሪ የዜሮ ፕላን የዲኬት ዜሮ ፕላንን ለማስረዳት ያህል በዲኬት ኢትዮጵያ አማካኝነት ለበዲላ ዩኒቨርሲቲ ውስጥ ያለ የሴቶች ቡድን ነው የስነስነ ተዋልዶ ስለ ትምህርት እንዲሁም ደግሞ የተለያዩ ጉዳዮች ላይ ሴቶች የሚረዳዱበት ራሳቸውን የሚያበቁበት ቡድን ነው እናንተ እንዳጋጣሚ ሆኖ ሁለታችሁም እዛ ቡድን ውስጥ የምትሳተፉ እድል አጋጥሟችኋል ግን ሁሉም ተማሪ እንደዛ አይነት መሰል ቡድኖች ውስጥ ይገባል ማለት አይደለምና እንደው ተማሪዎች ዩኒቨርሲቲ ሲገቡ ግርም ይሏቸው ነገሮች ምንድን ናቸው? ከቤተሰብ መራቅ ጀምሮ የተለያዩ ነገሮች እንዳሉ እናምናለንና እስቲ ያብስራ አንቺ ተሞክሮ ወይም ደግሞ በጓደኞች ተሞክሮ ምን ይመስላል?
አዎ እንዳልሽው በእኛ ዩኒቨርሲቲ ውስጥ ኦፖርቹኒቲውን አግኝተን የዜሮ ፕላን አወቃቀር ስለነበረ ያን ያህል ችግር ላይኖር ላይሆን ይችላል ግን ፐርሰናሊ ኖርማሊ ስትገቢ ያለው ከቤተሰብ ርቀሽ ነው የምትገቢው ከሳይኮሎጂካሊም ፋይናንሻሊም ምንም ነገርም ከጋይዳንስ የለሽም ማለት ጋይድ የሚያደርግሽ የለም ነገር ግን የተለያዩ ትምህርት ተቋማት ፕሮክተር አዘጋጅተዋል ፕሮክተሮች መማክርቶች አሉ ግን ምንድነው ችግሩ መማክርቶቹ ያን ያህል ከተማሪዎች ጋር ሪሌሽንሺፕ የላቸውም ሶ ማንኛውም ፍሬሽ ተማሪ አንድ ትምህርት ቤት ወይም አንድ ዩኒቨርሲቲ ጆይን ሲያደርግ ግራ ነው የሚገባው ከመጀመሪያ ከሻንጣሽ ሜደርሽ እዛ ካወረድሽበት ሰዓት ጀምሮ ወዴት መሄድ እንዳለብሽ የቱ ጋር እንደሆነ ሴት እዛ ውስጥ ዶርም ገብተሽ እንዴት እንደምትኖሪ ኤቭሪቲንግ ጋይዳንስ ያስፈልግሻል ያንን የሚሰጡት ተቋማቶች እንደ አንድ ተቋም ያንን ነገር ዲቨሎፕ ያደረጉ አይመስለኝም ምክንያቱም ተማሪ አንድ ተማሪ የዩኒቨርሲቲ ጆይን አድርጋ ወይም ጆይን አድርጎ ምን አይነት እድል ያገኝ እንደሚችል ቢጨንቀው ማንንም ማማከር እንደሚችል ከላይ የመጣወቃቀሩ ላይ ያለ ግን ተግባር ላይ ያሉ አለ በጣም ብዙ አይነት መማክርቶች አሉ አሁን መማክርቶች እንዳሉ ለማያውቁ ተማሪዎች አሉ ዶክተሮችም እንደዛ ዶክተር መሆናቸውን የምታውቂው የወይ አቴንዳንስ ሊያሰረሙ ሲመጡ ወይም ደግሞ በየሆነ ምክንያት የለም ቁልፍ ልትቀበይ ስቴጅ ምናምን ነው አቅ ለመናገር ስለዚህ ያንን ነገር ሪዲስ ማድረግ የሚቻል ፕሮክተር መሆን የፕሮክተር ያላቸው ኃላፊነት ምን እንደሆነ አንደርስታንድ ተደርጎ እንዳሉ እንኳን እዛ ተቋም ላይ እንዳሉ ማስታወቂያዎች መሰራት ቢችል የሚል ሀሳብ ነው ያለኝ ምክንያቱም የሆነ ችግር ያጋጠመሽ ወዴት መሄድ እንዳለብሽ እንኳን አታውቂ ችግሩ መብራት እንኳን በቀላሉ ሲምፕል አድርጌ ስነግርሽ መብራት ሲጠፋ ወደ ማን ነው የሚሄደው የሚለው ነገር ሁላ ግር ሊልሽ ይችላል ስለዚህ እነዚህ አይነት እንደዚህ ያሉት ከፕሮክተር ጀምሮ የሆነ ችግር ሲያጋጥምሽ ሊረዳሽ የሚችል ያለውን ነገር መኖሩ የሚያሳይ የተቋማቶቹ የተለያዩ ነገር ቢሰሩ የሚል ሀሳብ ነው ያለኝ ምክንያቱም ተማሪ ሆነን ስንገባ ሁሉ ኃላፊነታችንን በዛ ትምህርት ቤት አምነን ነው ስንሄደው ስለዚህ ያንን ነገር ማመቻቸት በተሻለ መልኩ ማመቻቸት የሚችሉ የሚል ሀሳብ ነው ያለኝ ሞሮ ፕሮሞሽን ላይ ያልተሰራ ነው ይመስለኛ ነገር እንዳለ ተማሪዎቹ የማያውቁበት ሁኔታ ያለው ነው እንጂ የሚመስለኝ ኖርማሊ ሳይኖሩ ቀርተው ሳይሆን ኖ ኤግዚስታንሳቸው አለ ከተማሪ ጋር ያላቸው ሪሌሽንሺፕ ግን ስሎሊ ነው ላይ እንደ አንድ ችግር የማየው ነገር ይሆናል ማለት ነው።
እሺ ቤተ ማርያምስ ያንቺ ተሞክሮ ምን ይመስላል ወይም ጓደኞችሽ ላይ እስከምታወሩት መካከል ያጋጠሙ ተግዳሮቶች ምንድን ናቸው ተማሪዎች የሚያጋጥሟቸው?
እሺ እንዳልሽው የሚገባ እንዳጣጣሚ የተቀበለ ዜሮት ያልነበረ ብዙ ያኛውን ችግር አልነበረልን ግን እንደዚህ አይነት አፕሮችቶች ባልተፈጠሩበት አካባቢ ሊዘርት ይችላል መጀመሪያ ሲገቡ ዶናቸውን ከማግኘት ጀምሮ ሊሆን ይችላል ከዚያ ሲቀጥል ፕሮጀክቶች ራሱ የማስተዳደር ከአዲስ የምትዳንዱ ሰዎችን መልመድ አለ ሌሎች መቅረብ እንዳለብሽ ላታጭ ትችላለሽ ብቸኝነት ያጠቃሽ ይችላል ብዙ አይነት ችግሮች አሉ በተለይ ዝግጅ ያቶች ደሞች ደግሞ ያው የእንዴት ህዝብ ሊተናኮል ይችላሉ ብዙ አይነት ለሆን ነገር ሊያሳዩ ይችላሉ በዚያ ሰዓት ደንግ የሚያረጋቸው ሰው ያስፈልጋቸዋል ይህ እንደተረዳሁት ተማሪ መማከል ያን ያህል ሮላለ ብዬ አላስብም ምክንያቱም ችግር ቢደርስበት እንኳን አትሊስት መጨረሻ ላይ እንኳን እንደመጫ ይቀመጣል ብዬ አላስብም ተማሪ መመከቶች ማለት ነው ተማሪዎች ላይ ምክንያቱም አዌርነት አልተፈጠረም ብዬ ስለማስብ ነው ምንድነው ተማሪ መማከት ምን እንደሚሰራ ነው እንደዚህ እንዳለው ሁሉ ማያውቅ ብዙ ተማሪ ነው ያለው ከዛ ሲቀጥል እዛ ብትሄጂ ምን ያህል ኮንፊደንሻሊቲ እንዳላቸው አታውቂም ስለዚህ በደንብ አዌርነት ባልተፈጠረ ምን ያህል የሚጠቀምበት ተማሪ አለ ብዬ አላስብም ምክንያቱም አካባቢ ካሉ ሰዎች ሲጠቀሙ ስላላየ ማለት ነው ፕሮፌሰሮቹ ምን ከእንዳልሽ ከሆነ ደግሞ እኛ መጥተው ከመቆጣጠር ስጋት የመኖራቸው ከመቆጣጠር ባለፈው ያን ያህል እኛን እየደገፉ ፌስቡክ አላየውም አሉ። በእርግጥ የሚደግፉ እናቶች አሉ፣ ግን ያን ያህል አይደለም። የሚፈለገው ያህል ተማሪዎች ችግር የሚያጋጥማቸውን ችግር ያህል የሚረዳቸው ሰው አለ ብዬ አላምንም። እና ሞር በደንብ አዌርነስ ሲሰራ ተማሪዎቹ ላይ በደንብ ቢሰራ ምን አይነት ስራዎች እንደሚሰሩ እና ምን እንደሚሰሩ
እንደውም ከዚህ ቀደም በተለያየ ጊዜ ቢያነጋገርናቸው የትምህርት ቤት ፕሮክተሮችና ወይም ደግሞ ፕሮክተሮች እንኳን ብዙ ጊዜ ማየት ምድል ያጋጥማል። ግን የተማሪ መማክርትን መጨረሻ አመት ላይ ክሊራንስ ለማስፈረም ስንሄድ ከአራት አመት በኋላ ሲያበቃ ነው ቢሮአቸው እንኳን የት እንደሆነ ያውቅ ነው የሚሉ ብዙ ሰዎች አሉ። እንደዚህ አይነት ተሞክሮና ልምድ ያላቸውና ምናልባት አሁን እንግዲህ እናንተ ተማሪዎች ከተማሪ መማክርት ጋር አብረው የሚሰሩበት ሁኔታ እንዳለ ታውቁ ይሆን ወይ? ተማሪ መማክርት ተብለው የሚቀመጡ አካላት መምህራን ወይም ደግሞ በዩኒቨርሲቲ የተቀጠሩ ሰዎች ናቸው ወይስ ተማሪዎችም አሉ? እንደ ቡድን የምታውቁትን እስቲ ንገሩኝ። ከአብስራ አልጀምር።
በተማሪ መማክርት ዙሪያ ላይ በዩኒቨርሲቲ አወቃቀር አንድ ሴት ወይም አንድ ተማሪ ወይም የስነ ልቦናም ሆነ የምን ድጋፍ የማንኛውንም ድጋፍ የሚያስፈልገው ተማሪ ዩኒቨርሲቲ ያስቀመጠው የዩኒቨርሲቲው አቀማመጥ ዩኒቨርሲቲው የቀጥሯቸው የሚሰሩ የተለያዩ ሳይኮሎጂስቶች አሉ። ግን ብዙዎቹን እውነት ለመናገር እንደዚህ የተማሪ መማክርት ብዙውን የሚያደላው ቮለንተሪ በሚሰሩት ልጆች ላይ ነው። እኔ የሚያጋጠሙኝ ምንድን ነው እንደዚህ በትምህርት ቤት የተቀመጠ ቢኖርም ከነዛ ይልቅ ግን ይህንን ስራ የሚያስኬደው ውስጥ ለውስጥ የሚሰራ ተማሪ ነው። በቻሪቲም ሆነ በቻሪቲ የሚሰሩ ተማሪዎች ሆነው ስነ ልቦናዊ ድጋፍ የሚያደርጉላቸው እንደኛው ክለብ ደግሞ እንደ ዜሮ ፕላን ባሉ ክለቦች የተለያዩ የተማሪ ማማከር አገልግሎት የሚሰጡ ናቸው። ከኛ ያለፈ ነገር ሲመጣ በዜሮ ፕላን ቆይቴ ካጋጠሙ ነገሮች መካከል አሁን ለምሳሌ ከኛ ያለፈ ነገር ከመጣ ዩኒቨርሲቲው ተማሪዎች የማማከር አገልግሎት የሚሰጥበት መንገድ ወደ መጨረሻ አካባቢ አሳይተውን ነበረ። ከእናንተ ካለፈ እኛ ያለላችሁ አይነት ነገር የሚል ማለት ነው። ግን ይሀኛው መሬት ላይ ፕራክቲካል ላይ ብዙ ነው ልልሽ አልችልም። ግን በተሻለ መልኩ ተማሪ ውስጥ ድረስ ገብቶ የተማሪውን ባህሪ ተማሪው መርዳት የሚችል አቋም እንዳላቸው ግን እናውቃለን። ተግባር ላይ መምጣቱ ነገር ግን ትንሽ ያንሳል። ምክንያቱም ተማሪ ሆነሽ አንድ ቦታ ላይ ተመደበሽ የሆነ ችግር ሲያጋጥምሽ መናገርም ድፍረቱን የምታገኘው እኩያሽ ለሆነ ሰው ወይም ደግሞ ቅልል ላለሽ ሰው ወይም ሁሌ ለምታውቂው ሰው ነው። እና ያንን ሁሌ ማናቃቸውን የት እንደሆነ ቢሮውን ማናቃቸው ሰዎች ዛሬ መጥተው ሲያማክሩን ትንሽ የሚከብድበት አይነት ሁኔታ ነው ያለው። ስለዚህ ወደ ታች ወርዶ ትንሽ መሰራት ያለበት ይመስለኛል።
አመሰግናለሁ። የአብስራ ቤተ ማርያም ሲያንቺ አስተያየት ምን ይመስላል? ተማሪዎች የሚሳተፉበት እድሉ አለ?
ካተናሉ ካውንስሊንግ ቢሮ እንዳላ ቃለ እንደ ትምህርት ቤት ግን ምንም አይነት አገልግሎት ሲታተኞችን አላውቅም። ይህም አሁን አንድ ችግር ያጋጥመን የምንልበት አይመስለኝም። ጭራሽን የሆነ አይዲያ የለኝም። ምክንያቱም እንዲሁ ምንም አይነት እቅና የለኝም። ስለዛ ካውንስሊንግ ላይክ ኦፊሶ አለ እናውቀዋለን። ኦፊስ ቤትና ቢሮ ጋር ምናምን እንዳለ ግን እንደዚህ አገልግሎት እንደሚሰጥ አላውቅም። ማሪያኔ ብቻ ሳለን አብዛኛው ጊዜ ዩኒቨርሲቲ ተማሪ ብጠይቃቸው አንዳንድ ማንም የሚል አይነት አስተያየት ነው የሚሰጥሽ። እና እኔ አላውቅም ይህን ተማሪዎችን የሚያሳስበት እድል ሊኖር ይችላል። እንደ አንድ ንግስት መዋጠር ተጣምጧላል ለቢሮ ግን ያን ያህል የሆነ አገልግሎት ሰጥቷል ብዬ አላስብም። ግን አሁንም እየሰጠ ይመስለኝ ቢኮዝ አብዛኛው ሰው ስለ ካውንስሊንግ ይህን ምን እንደሆነ ራሱ የማያውቅ ሰው ነው ያለው። እኔ ራሱ እስቲ የሚሰሩበት ስለማይመስለኝ ይህን አይነት እነዚህ የተቸገሩ ማለት ፋይናንሻል የተቸገሩ ልጆችን ምናምን የሚረዱበት ነበር የሚመስለኝ እስከ ቅርብ ጊዜ ድረስ ማለት ነው። ካውንስሊንግ ግን እንደሚሰጥ ራሱ አላውቅም ነበረ። ያ ማለት በደንብ አልተሰራበትም ማለት ነው። እንዳንድ ስ መዋቅር ለማሟላት የተቀመጠ እንጂ ተማሪዎችን ምን እየረዳ ያለ ድርጅት ሚባል አስበል አሁን ባለበት ችግር ማለት ነው። ምክንያቱም ምንድን ነው ተማሪ ላይ ያ ድርጅት የአብነት መዋቅር እየሰራ እንደሆነ በደንብ አዌርነስ አልተፈጠረም። ተማሪም አያውቀውም፣ እንዴት መጠቀም እንዳለበትም አያውቅም። ከጓደኞቹ ከሌም አልፎ ማንም ሲጠቀም አላየውም። እንዳለች ሲያሉ የምት ገት ደግሞ ተማሪ ወስዛች የዜሮት ሆን አባላት ከሆነ የታሪክ አባላት እንደዚህ ለፈቃደኝነት ካውንስሊንግ የሚሰሩ ተማሪዎች ጋር ይሄዳሉ እንጂ ችግር አጋጠመኝ ብሎ ካውንስሊንግ ቢሮ እሺ
ወደ መጨረሻ ጥያቄው ነው ማልፈው ደሞ የመጨረሻ ጥያቄ የሚሆነው እነዚህ የተማሪ መማክርት እናንተ ጋር ለመድረስ ምን አይነት አማራጮችን ሊጠቀሙ ይችላሉ? ምን ትመክራላችሁ? ጋብስራ
እሺ በጣም ብዙ አማራጮች አሉ። ፐርሰናሊ ሰጀስት ከማድርጋቸው አማራጮች የመጀመሪያ የሚሆኑ ዌልካም የሆኑ ፕሮግራሞች ላይ እንደ ፍላየርም የተወሰነ ነገር አዘጋጅተው አለን እዚህ ጋር እንገኛለን የሚል ነገር ነው ሃው መስጠት ነው የመጀመሪያው። በሁለተኛ ላይ ደግሞ ኦሪንቴሽኖች ይሰጣሉ ለፍሬሽ ተማሪዎች ሲሰጡም አለን እዚህ ቦታ ላይ ያለነው ማለት ብቻ ነው። ምክንያቱም እዚህ ቦታ ላይ ያለነው ብለው ቦታቸውን በጣም ፕሮሞሽን እንደሚሰሩ ካሳወቁ ተማሪ የሚሄድ እድሉ ሰፊ ነው። ከዛም ደግሞ መዋቅራቸው ውስጥ ተማሪን ማካተት የሚባለው ነገር ሌላኛውን ቦታ የሚሄድ ይመስለኛል። ተማሪ መዋቅራቸው ውስጥ ቮለንተሪ ተማሪዎች እንዲያካትቱ እዚህ አይነት እህቴ እዚህ ጋር ተቸግራለች ወንድሜ እዚህ ተቸግሯል የሚል ሂንት እነሱ የሚያገኝበት አሁን ምናልባት እነሱ ጋር ያለ ሰዎች ከሚችሉት አንደኛው ምክንያት የሚመስለኝ እኛ ጋር አይመጡም አይነት ነገር ነው። እኛ አለን እኮ ቢሯችን ክፍት ነው እኛ ጋር አይመጡም የሚል ነው። ስለዚህ አኛውን ነገር ለመቀነስ ደግሞ ከተማሪ አወቃቀራቸው ላይ ቮለንተር ተማሪዎች ላይ ኢንክሉድ ወይም ቮለንተር የሚሰሩ የክበባቶችን ከነሱ ጋር የተሻለ ግንኙነት ቢኖራቸው ብለን እናስባለን። በተጨማሪም ደግሞ የተለያዩ የዩኒቨርሲቲዎቹ ፔጆች አሉ ፌስቡክ ፔጆች ላይ ምናምን እነሱ ላይ አለን እዚህ ጋር ነን ያለ ነው ብለው ፖስት ቢያደርጉ ፕሮሞሽን ቢሰሩበት ምን አይነት ችግር እነሱ ጋር መሄድ እንደሚችል ስለ ችግሩንም ቢነግሩን አንዳንድ ሰው ተቸግሮ ይሄ ችግር እነሱን ይመለከታቸዋል አይመለከታቸውም የሚል ነገርም ስላለ እንደዚህ አይነት ችግሮች ካጋጠማችሁ እኛ ጋር ነው። ኢቨንቶች ላይ የተለያዩ ፕሮግራሞች ይዘጋጃሉ። ደም ልገታ ፕሮግራሞች አሉ በዩኒቨርሲቲ ደረጃ የኳስ ጨዋታዎች አሉ። እነዛ ፕሮግራሞች ላይ የተለያየ ችግር ካጋጠማችሁ እኛ ጋር ነው የሚል ፕሮሞሽን በደንብ ቢሰራ ተማሪው አውጆነስ በደንብ ቢኖረው ባይነኛል። ፐርሰናል ያለኝ አመሰግናለሁ።
እሺ ያብስራኔም አመሰግናለሁ። ቤተ ማርያምስ አንቺስ ምን ትመክሪያለሽ?
ያን ተማሪ ችግሩ ነው ብሎ የሚያዋየው እኛን ነው ሰው የሚያስፈልገው። ስለዚህ ካውንስሊንግ ኦፊስ አለ ብቻ ብሎ ስለተናገሩ ማንም ሰው አምናክ ሄደ ሊናገር ይችላል። ስለዚህ በደንብ ለተማሪ ቀርቦ መሆን አለበት። እነዚህ ተማሪዎች የት መሄድ እንዳለባቸው ስለማያውቁ አዲስ ተማሪዎች መፍራት ያለባቸው አሁን ስለ ፌስቡክ ስናወራ ከዛ ነሱ እዚህ ካውንስል ችግሩ አለ እና ችግር አልካቸውኛ ፊት ልናገር ብቻ ብለው አያስቡም። በደንብ ለሚቀርባቸው ችግራቸውን ቢነግሩት በእነሱ ያዩበት ሊረዳቸው የሚችል ሰው እንዳለ መፍታት ይጠበቅባቸዋል። ከዛ በላይ ደግሞ ከመረዳት አልፎ ሚስጥራቸው ለዛ ሰው ምክንያት የት እንደሆነ ማወቅ አለባቸው። ስለዚህ እነዚህ እንደዚህ አይነት ነገሮች ላይ ደግሞ እንደሚሰራበት አዊነት ሊፈጠር ለተማሪው ቅርብ ቢሆኑ የእኛን ብቻ ከማለት እንዳለች ኢቨንት ላይ በመገኘት የተለያዩ ፋይሎች ፍላየሮችንም በማዘጋጀት ሊሆን ይችላል ማስታወቂያዎችን በመለጠፍ ተማሪዎችን ለማሳተፍ ያሉ አሁኛ እኔ ሳይተኒስ ተማሪ ትምህርት ይዞ እኛ ዲፓርትመንት ያሉ ተማሪዎች አሉና ምህራን አሉ ካውንስል መምህራን እነሱን ማሳተፍ ይችላሉ። ተማሪ ባሳተፉ ቁጥር ደግሞ ተማሪ ለተማሪ ከነሱ የበለጠ ቅርብ ስለሚሆን ጥሮት ለማድረግ ይጠቅመዋል። ከዛ በላይ ደግሞ እዛ ጋር ካሉ ካውንስለሮች በላይ ተማሪ ጓደኛ ሆኛል ከፍታ ስለዚህ ተማሪ ካውንስለር ካለ እሱን አመሄድ ነገር ይኖራል። ደግሞ በአሁኑነት ሲፈጠር ታማኝነታቸውን ለእኛ ቅርብ መሆናቸውን እንዲያሳዩ በደንብ ተማሪ በዛ ገንዘብ ተጠቃሚ ይሆናል ብዬ አስባለሁ።
እሺ እንግዲህ ሁለታችሁንም እጅግ አብዝቼ ነው የማመሰግነው። የዛሬው ውይይታችን የትምህርት ቤት ወይም ደግሞ የከፍተኛ ትምህርት ተቋማት የትምህርት ቤት መማክርቶች በምን አይነት ሁኔታ ወጣቶችን ወይም ደግሞ ተማሪዎቻቸውን መድረስ ይችላሉ በሚል ርዕስ ላይ ነበር የተጠናቀረው። የአብስራ ላይኩን የዘንድሮ የዲላ ዩኒቨርሲቲ ተመራቂና ቤተ ማርያም አይተነው የሶስተኛ አመት የዲላ ዩኒቨርሲቲ የስነ ልቦና ወይም ሳይኮሎጂ ተማሪዎች ነበሩ በውይይታችን ላይ የተሳተፉት። ሁለታችሁንም እጅግ አብዝቼ አመሰግናለሁ።
አመሰግናለሁ።
ወደ ተከታዩ ዘገባ ነው የምንሻገረው። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የሚተላለፍላችሁ የጋቢና ቪ መሰናዶ ነው። አብራችሁን ስለሆናችሁ እጅግ አብዝተን እናመሰግናለን። ዓለም አቀፉ የብስክሌት ፌዴሬሽን በሚያወጣው ደረጃ መሰረት ከኢትዮጵያ ምንጊዜም 3 ምርጥ ብስክሌተኞች መካከል አንዱ ነው የተባለው ኪያ ጀማል ተቀማጭነቱን በስፔን ላደረገው ኤጁኬሽን ፈርስት ለተባለ የአሜሪካ የብስክሌት ቡድን ፈርሟል። የብስክሌት ስፖርት ኢትዮጵያን ለመጀመሪያ ጊዜ በኦሎምፒክ ወከለና የሶስት ጊዜ የኢትዮጵያ ሻምፒዮና በመሆን ክብረ ወሰኑን የሰበረው አንጋፋው ጀማል ሮጎራ ልጅ ሆኖ የ19 ዓመቱ ኪያ ጀማል ሮጎራ የአባቱን ፈለግ በመከተል በአህጉር አቀፍና በዓለም አቀፍ ውድድሮች ላይ እየተሳተፈ ይገኛል። አዲስ ቸኩል በሱ ዙሪያ ያጠናቀረው ዘገባ ቀጥሎ ይቀርባል።
የድሬዳዋ ፖሊስ ብስክሌት ክለብ አባል ሆኖ በአገርና አህጉር አቀፍ ውድድሮች ላይ ባስመዘገባቸው ድሎቹ የአሜሪካ ድምጽ እንግዳ የነበረው ኪያ ጀማል አሁን ዓለም አቀፍ ፕሮፌሽናል ብስክሌተኛ የሚያደርገውን ውል አሜሪካው ኤጁኬሽን ፈርስ ፈርሟል። ከዚህ በፊት በቤተሰቦቹ ወጪ በአውሮፓ ቤልጅየም የመወዳደር ድልን አግኝቶ የነበረው ኪያ ጀማል ባለፈው አንድ ዓመት ተደጋጋሚ ጉዳትም ተደጋጋሚ ስኬትም እንዳስመዘገበ ይናገራል። ወደ ፕሮፌሽናልነት የሚመሩት ስልጠናዎችንም እንዲሁ አግኝቷል።
የሄድኩት ቀጥታ ወደ ደቡብ አፍሪካ ነው። ከዓለም ብስክሌት ማሰልጠኛ ቅርንጫፍ አለ ዋናው ስዊዘርላንድ ነው። ደቡብ አፍሪካ ላይ ቅርንጫፍ ያለው እዛ ለአንድ ወር ተኩል ስልጣና ነበረን። ውድድሮችም ያረግን ነበር። እዛ ላይ ከ23 ዓመት በታች ቱርዱ ኬፕ የሚባል ጨዋታ ላይ ሁለተኛው ነኝ ጨረስ። እዛ ቀጥታ ወደ ግብጽ ሄድን። ቤላይ ቡድን ኦኬ ለአፍሪካ ሻምፒዮን። እዛ ላይ ውጤት አልመጣም ወድቄ ነበረ። ከዛ ወደ ኢትዮጵያ ላይ ተመለስ ነው። ኢትዮጵያ ሻምፒዮን ነበር እዚሁ ድሬዳዋ ላይ። እሱን በአንደኝነት ሁለት ጨዋታ ነበረ፣ ሁለቱም አንደኛው ሆንኩኝ። በዛ ውጤት መሰረትና በደቡብ አፍሪካው ደግሞ ወደ ስዊዘርላንድ አቀን ነው ወደ ዋናው ማሰልጠኛ። እዛ ሁለት ወር ቆይታ ነበረኝ። ከ3 አመት በታች ቱር ደ ፍራንስ ተካፈልኩኝ። እንደገና ዓለም ሻምፒዮን አውስትራሊያ ላይ ተጫወትን። አውስትራሊያ ላይም ዓለም ሻምፒዮን ላይ ያው ከኢትዮጵያ እኔ ብቻ ነበር የተሳተፍኩትኝ። የዓለም ብስክሌት ፌዴሬሽን ነበር ወጪውን ሸፍኖ የወሰደኝ እና እዛ ላይ 3 ዙር ሲቀር ነበር ወደኩትኝ። ትንሽ መጠነኛ ጉዳት ደርሶብኝ ነበር ፊቴ አካባቢ እና ያው ያን ጨዋታ አልጨረስኩኝም ለማቋረጥ ተገድጄ ነበር። እንደዛ ነበር ያለፈው።
ባለም አቀፍ ብስክሌት ፌዴሬሽን ደረጃ መሰረት የኢትዮጵያ መንግስትም ሶስተኛ እንደሆነ የሚናገረው ኪያ የትግራዩን ጽጋቡ ገብረ ማርያም ፈለግ ተከትሎ ፕሮፌሽናል ብስክሌተኛ የሚሆንበትን እድል አግኝቷል።
እንደ ኢትዮጵያ ያው ከኢትዮጵያ ካለነው ብስክሌተኞች ሶስተኛ ነኝ። ሁሉ የመንግስትም በሚለው ዩሲአይ ነጥብ ባለን መሰረት ማለት ነው። አንደኛ ጽጋቡ ገብረ ማርያም ነው፣ ፕሮፌሽናል ብስክሌተኛ ነው። በኳስ ላይ ፊፋ እንደሚባለው ብስክሌት ላይ ደግሞ ያው ዩሲአይ ይባላል፣ የዓለም ብስክሌት ፌዴሬሽን ማለት ነው። እና ይሄ እንግዲህ ምንድነው ዩሲአይ የሚያቃቸው ጨዋታዎች አሉ። እዛ ጨዋታዎች ላይ ኢንተርናሽናል ጨዋታዎች ላይ ነጥብ ተሰበስባለ፣ የሚሰጠው ነጥብ አለ። ያ ነጥብ በዛ ነጥብ መሰረት በየአመቱ ደረጃ ይወጣል። እና እስካሁን ባለን ኬሪየር የተሰበሰበው ነጥብ ሲታይ ነው ያ ደረጃ ሶስተኛ የሆንኩት እኔ ማለት ነው። ያው ገና ወጣት ነኝ፣ ከዚህ በላይ እንደማሻካ አውቃለሁ። ቀጣይ ክለብ ነው፣ ክለቡ የአሜሪካ ክለብ ነው። ኤጁኬሽን ፈርስት ይባላል። ኢኤፍ ነው በአጭሩ ሲጻፍ። ግን የምንኖረው ስፔን ውስጥ ነው፣ ጂሮና የሚባል ከተማ። ለ2023 ነው የፈረምኩትኝ። ከሁለት ሳምንት በኋላ ወደ ቦታው አቀናለሁ። ያው ጥሩ አመት እንደምን ከእግዚአብሔር ጋር እምነቴ ነው። ከዚህ በላይ ጠንክሬም ሰርቼ ብዙ አቅም እንዳለኝ አምናለሁ። ገና ብዙ አቅሜን አልተጠቀምኩም ብዬ ነው ማስበው። ባለፈው አመት ተማሪ ነበርኩ፣ ከትምህርት ጋር ነበረ አንድ ላይ እያስኬድኩኝ እዚህ ላለሁበት ደረጃ የደረስኩት። ግን ከአሁን በኋላ በፕሮፌሽናል ሙሉ ሰዓቴን ለብስክሌት ነው የሚኖረኝና ሙሉ አቅሜን እጠቀማለሁ ብዬ ስለማምን ጥሩ ነገር ይሆናል ብዬ አምናለሁ።
ወደፊት ኢትዮጵያን በብስክሌት ስፖርት ወክሎ ኦሎምፒክ ላይ መሳተፍ የሚፈልገው ኪያ ዋነኛ ህልሙ በቱር ደ ፍራንስ ላይ መሳተፍ ነው ይላል።
ያው በብስክሌት ስፖርት እንደ ሀገር ኦሎምፒክ መሳተፍ ፈልጋለሁ። መሳተፍ ብቻ ሳይሆን ያው የተሻለ ውጤት እንደ አንድ ጥቁር አፍሪካዊም ከዚህ በፊት ያልተደረገ ውጤት ማምጣት ፈልጋለሁ። በግሌ ደግሞ ቱር ደ ፍራንስ ግቤ ነው። ከዚህ በፊት የተሳተፉ ተጫዋቾች አሉ፣ ከኢትዮጵያ ዘጋቡ፣ ከአፍሪካዎች ደግሞ ኤርትራውያን ጎበዞች ናቸው። እነሱ ተሳትፈውታል። ግን እኔ ደግሞ ማሸነፍ ፈልጋለሁ ቱር ደ ፍራንስ ላይ። ያ ትልቁ ህልሜ ነው። የመጨረሻው የብስክሌት ግቤ ያ ነው እና ለአፍሪካ አንድ እንደ አንድ ጥቁር አፍሪካዊ በዚህ ስፖርት ላይ ታይቶ የማይታወቅ አንድ ታሪክ ጽፌ ማለት ፈልጋለሁ። አሁንም እያየን ነው፣ ቢኒያም ግርማይ የኤርትራው አዲስ ታሪክ እየጻፈ ነው እና እንደ እንደሚቻል ስላሳየ ከተሰራውንም ነገር ይቻላል ያ ነው የመጨረሻ ግቤ።
ኪሪያ ለስካውን ስኬቶቹ ወላጆቹን ያመሰግናል።
ቤተሰቦቼ አሁን ያለውበት ደረጃ አልደርስም ነበር ትልቅ አስተዋጽኦ ነው ያደረጉልኝ። ብስክሌት እንድጀምር አባቴ ነው ዋናው ምክንያቱም ይወጣው እሱ ብስክሌተኛ ቢሆን ስለመናገር ማንንም አይችል ጀምር አልችልም። የሱ ያሳለፋቸውን ከቤት ጀምሮ ሜዳሊያዎች ምናምን ያየውን ያደኩትና ሰው የሚነግረኝ ነገር ነበር እንዳባቴ መሆን አለበ እንደዚህ ነበር አባቴና ያ ነገር እኔን አነሳስቶኛል። እናቴ ደግሞ ብስክሌቱን ከጀመርኩ በኋላ ያላት ፍቅር በጣም የሚገርም ነው። ስሜት አይነች ድድር ላይ በማቴሪያልም በሞራልም በሁሉም ነገር ነው ሁለቱም የሚደግፉኝና እነዚህ ለመናገር የከማንም በላይ ትልቁን አስተዋጽኦ ያደረጉልኝ እነሱ ናቸው። በከባድ ጊዜም በደስታም ጊዜም ከጎኔ ነበሩ። በቃ ምንም ቃል የለኝም ስለነሱ የምናገርበትና በጣም ነው ወዳቸው በጣም ነው ማመሰግነው ሁሉም ለነሱ ነው የሚገባው።
እናቱ ፍጹም ብራኑ የኪያ ስኬት በኋላነት የራሱ ጥረት ውጤት እንደሆነ ተናግራ እሷም የልጇን ዘንባለ ካየች በኋላ በመትችለው ሁሉ የደገፈችው እንዳለች ተናገራለች።
እኔ ኪያ ብዙ ምሷት ከፍሎ ነው እዚህ ቦታ የደረሰው። ሌላው ቢቀር እንኳን ከትምርትና ብስክሌት አብሮ ማካሄድ በጣም ከባድ ነው። ትምርት አለ ጧት አለ ቅድስ ቤዛለም ይማረው ከሰዓት እንደገና ሙሉ ቀን ነው 11 ሰዓት ተኩል ነው የሚመጣው። ሆምወርክ አለ አሳይመንት አለ እንደገና ትሬኒንግ አለ በጣም ይጨናነቅ ነበር ያሳዝነኝ ነበር። እና ቁጭ ብሎ እንኳን ቁርሱን በስርዓት በልቶ ያቀም ዩኒፎርሙን እየለበሰ ነው ነው ቁርሱን ማጎርሰው እና ጫማውን እንኳን መኪና ውስጥ እየሄድን ነው መኪና ውስጥ የሚያስረው ይሄን ያድረስ ነው ምሷት የከፈለው። በትምርቱም ስኬታማ ስለሆነ በዚህም ስኬታማ ስለሆነ እግዚአብሔርን አመሰግናለሁ ጥሩ ሆኖለታል። እኔ እውነት ለመናገር ድሮ እኔ ብስክሌት አልወድም ነበር ግን ያው ልጅክ የሚወደውን ነገር መደገፍ ግድ የቤተሰብ ድጋፍ አንዱ ነው። ድጋፍ ሲኖረው ነው ልጅ የሚፈልግበት ቦታ በራሱ ፍላጎት በራሱ አላማ የሚነሳሰው ቤተሰብ ድጋፍ ግድ ነው። እና ያው ባለቤቴም ብስክሌተኛ እንደመሆኑ ጀማረጎራ የዚሁም አሪያም ስላለ የሱን ማሊያ የሱን ማዳሊያ እያየ ነው እዚህ ቦታ ያደረሰው። ዝናም አለ አባትክ እንዲህ ነበር ባለቤትሽ እንዲህ ነበር የሚባለውን ነገር ስንሰማ በጣም በቃ ውስጣችን እያደረብን ነው ሄደው የሳይክሉ ፍቅር። እኔ ከሱ ብሼ አንደኛ ነኝ ነው የተገኘሁት። በቃ ትሬኒንግ ያለበት ቀን ለሊት ነው የምንነሳው ሳንዱች ይዞ መሄደውን ጎማ እየነፋው አብረን መንገድ ሁሉ መብራት እያበራው ደስ ለሊት ስለሚወጣ ክላስ ስላለው በሌሊት ነው የምንወጣው መብራት እያበራው ነው የምከተለው። ያን ቦታ ጥሩ ቦታ ስለደረሰን ደስ ብሎኛል። ድካሙንም እግዚአብሔር ስላሳካለት
ብስክሌት ተገቢ ትኩረት ቢሰጠው ኢትዮጵያ እንደ አትሌቲክስ ሁሉ ስኬታ ማለት ሆነበት የምትችለው ዘርፍ ነው ይላል ኪያ።
ብስክሌትና ሩጫ ተመሳሳይነት አለው ሁለቱም አልቲቲዩድ ይፈልጋል። ሄጄ ባየውባቸው ሀገራቶች ውስጥ እንደ ኢትዮጵያ እስካሁን የሚመች የአየር ንብረትም ያለው የቦታም አቀማመጥ ለብስክሌት ያለው የለም። ያው የሌለው ኢንፍራስትራክቸሩ ነው ብስክሌት ላይ አልተሰራም። ብዙ ሰዎች አያውቁትም ስፖርቱን በተለይ ድሬዳዋ አካባቢና በትግራይ አካባቢ ነው የሚታወቀው። ያ አዳዲስ ወጣት ልጆች ተተኪዎች እንዳይፈሩ ያረጋግታል ትኩረት እዚህ ላይ አለመሰጠቱም ጭምር ማለት ነውና መንግስት በተቻለ አቅም ባላፍቶችም ሁሌ ነው ምለው ይሄን ነገር ትኩረት ሰጥተው ቢሰሩበት ብስክሌት እየተገዛ ክለቦች ቢበዙ ብዙ ወጣቶች መፍራት ይችላሉ እንደ ድሬዳዋም እንደ ኢትዮጵያ።
ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የተከበራችሁ አድማጭ ተመልካቾቻችን የሮብ ምሽት ታህሳስ 19/2015 ዓ.ም የጋቢና ቤት መሰናዶ እዚህ ላይ ተጠናቋል። የደንገረመው መርሃ ግብሩን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር እዚህ ላይ እንሰናበታለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ለጋቢና ቤት ያላችሁ አድርሱን። ሰላም ጤና ይስጥልን ጤና ይስጥልን።